በጠራ ጨረቃ በኩለ ለሊት አይኖቿ ያበሩ እንደ ከዋክብት ሳማት ሳማት አሉት ቀፍ ቀፋት አላወላወለም ወጣቱም ታዘዘ ወገቧን አንገቷን በእጅና እጁ ያዘ ከንፈሩ በረአድ ወደ አፏ ተጠጋ እንም እንኳ ጡቷ እንደ ሾህ ቢዋጋ አፏ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማው በጥፊ ሲናገር በጠራ ጨረቃ በኩለ ሌሊት ዋ ጀማሪ መሆን ዋ ተማሪነት ዋ ትዕዛዝ መሰሰም ዋ ምክር መስማት ብለው አነበቡና ሰውን ዝም ማስተኙት ለማለት ነው። የራሳቸው ነው ተብሎ ይወራው ወረወሩት ወደ ህዝብ ለማለት ነው። ይሄም በጣም የሚደነቁበት ነገር ነው። በጣም
ከውቧ ግጥም ጀርባ ያለውን ታሪክ ቆይተን እንደርስበታለን። በጠራ ጨረቃ በተሰኘችው አሁን የመንግስቱ ለማ ግጥም የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል። ግጥሙን ያነበበችልን ደግሞ እቋ ገጣሚ ተዋናይና አዘጋጅ ዓለም ፀሐይ ወዳጆ ናት። የቀደሙት በሚርስ በቅርቡ ባስተዋወቅ ነውና በቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች በሚታወሱበት በዚህ አዲስ ፕሮግራም ከሁለት የመንግስቱ ለማ የቀድሞ ተማሪዎች ጋር በራዲዮ መጽሔት ወግ አብራን ታመሻለች።
መኖር መላገኘ መኖር መላገኘ እንደገና ደግሞ ይሞቱም ግድ የለ መስኩ ላይ ተጋድሞ መቅረትሽን ቃጅሶ ምንጣትሽን አልሞ ይሞቱም ግድ የለ
በ1950 ዓመተ ምህረት የታተመች ናት። ከመንግስቱ ለማ የግጥም ጉባኤ አለማየሁ ገብረ ህይወት ባነበበልን መኖር መላ አገኘ የተሰኘች ግጥማቸው ወደ ባለ ታሪኩ ህይወትና ስራዎችን ዘልቃለን። የዋሽንግተን ዲሲ አጎራባቿ አርሊንግተን ከተማ ነዋሪ ሆነው በርሄ ስዩምም ከመንግስቱ ለማ የቀድሞ ተማሪዎች አንዱ ነው። የጣይቱ ማዕከሏን ዓለም ፀሐይ ወዳጆን ቀደም ብለን አስተዋውቀናል። እንግዶቼ ሶስታችሁንም በቅድሚያ ለጊዜያችሁ አመሰግናለሁ። ጣይቱ የባህልና የትምህርት ማዕከል በቅርቡ በወርሃዊው የግጥም ምሽቱ የመንግስቱ ለማን ታሪክ ያሁኑ ከብዙ አመታት በኋላም ቢሆን ለሁለተኛ ጊዜ ያካሄዳችሁት ነው። በምርጥ ስራዎቻቸው ለዛ ባዘሉት በመንግስቱ ለማ በራሳቸው በተነገሩና በተፈጸሙ ጉዳዮች ዘክራችኋል። በልቱ ያቀረባችሁትን ዝግጅት የመመልከት እድል አግኝቻለሁ። እስኪ ምን ይመስል እንደነበር ዓለም ፀሐይ ለአድማጮቻችን በመታጋሪበት የዝግጅቱን አላማም ጨምረሽ ባጭሩ ብታጫውቺን።
በቅድሚያ ይሄንን ምድል ስለሰጠን እኔም ላመስግን። በዛ ከመግባቴ በፊት እንዳልከው ጣይቱ የባህልና የትምህርት ማዕከል ይሄንን ዝግጅት ሲያቀርብ ሁለተኛው ነው። ማዕከላችንን ለተቋቋመ በ2000 ዓመተ ምህረት ላይ ከቀረቡት የድሮ ታዋቂና ነባር ታላላቅ ሰዎች አንዱ ጋሽ መንግስቱ ለማን አቀርበን ነበር። አሁን ደግሞ እንደምታየው አዳዲስ ወጣትና አዳዲስ ተሳታፊዎች ሲጨምር ማዕከሉ ስናቀርብ ሁሉም እንዳዲስ ነው መጥቶ ያዳመጠው። የነበሩትም ቢሆኑ ለመድገም ሲመጡ በጣም ደስ ብሏቸው ነው የመጡት። የአቶ መንግስቱ ለማ እንኳን ስነ ጽሁፋቸው ታሪካቸውም ቢሆን ያው ይጣፍጣል። ስለዚህም አብረዋቸው ተምረው የነበሩም ታላላቅ ሰዎች በእድሜ መጥተዋል። ወጣቶች ደግሞ በብዛት መጥተው ተሳትፈዋል። ማዕከላችን ለማቅረብ የፈለገበትም ምክንያት ጋሽ መንግስቱ እንግዲህ እንደሚታወቁት ቅድም እንዳልከው በተማሪዎቻቸው አብዬ መንግስቱ ቢባሉ እኛ ለወጣት ሁሉ ጊዜ ትተንለት የምንሄደው ነገር ምንድን ነው ብለን ስለምናስብ የእሳቸው ያጻጻፍ ስልት ምን ነበረ የሚለውን ነገር አተኩረው እንዲመለከቱ ስለፈለግን ነው እዛ ውስጥ ለነበሩ ወጣት ገጣሚያን። ምክንያቱም ሁለት ሶስት ነገሮች በዚህ ትውልድ ውስጥ በስቶ ጎልቶ የማይወጡ ነገሮችን እሳቸው ላይ እናያለን። ሌላው በዘልማድ በኢትዮጵያ የግጥም አጻጻፍ ባህሪያት አሉ የምንላቸውን እነዚህ የወል ሰንጎ መገን ወይም አባዮሽ የግጥም አይነቶች ተብለው በነ አቶ መርሴ ወጥተው የነበሩት ህግጋት በህግም ውስጥ ሆነው ህግን የመጣስ ነገር መንግስቱ ለማጋ ይታያል እና ያንንም ወጣቱን እንዲማር እዛ የህግ ጥስ ከውበቱ ግን እንዳላራቀውና ከመወደዱ እንዳላገደው እንዲያስተውሉ ለማድረግ ሌላው እንደ ጋሽ መንግስቱ ለማ አይነት ሰዎች የህብረተሰብን የፖለቲካ ያገርና የወገንን ጩኸት ሪታ ብቻ ሳይሆን አሁን ፍቅርን እንደሳቸው የጻፈው የለምና ያንንም ደግሞ ባላንሱን እንዴት መጠበቅ እንደሚቻል እንዲገባቸው ጽሑፋቸው ቀላል በሆኑ አማርኛዎች ይሁኑ እንጂ ውስጡ ያለው ፍልስፍና ደግሞ እንዴት ጉልበት እንዳለው ይሄን መሰረት ለማስያዝ ስንል ነው የደገምነው። ከዛ ብዙ ሊማሩ ይችላሉ ልጆቹ ከሚል ነው እንዳልከው ደግሞ ብዙ በጣም ተደስቶ ከጮውታቸው ትንሽ አውጥተን ዳንዴው ጨቡዴንና የጠልፎ በኪሴን እንደተወና አድርገን ያው ስክሪፕት ሪዲንግ ነው ግን ቢሆንም ቆንጆ አርገው እንዲጫወቱት ማርገነው ነበር። ካረፉ በኋላ ስለሳቸው ከተጻፉት ውስጥ መርጠን አስራታን ላይ ስለሳቸው የጻፈውን ደግሞ እንደዚሁ መንግስቱ በሰማይ የሚለውን እሷንም አስነበብን። ምሽቱ በዚህ አይነት መልክ ነበር የሄደው።
መልካም። በቦታው ለነበሩት ብቻ ሳይሆን በሩቅም ታሪኩን ለሚከታተሉ የሚስብ ይመስለኛል። ገፋ አድርገን የምንሄደው የውቁን ገጣሚ ደራሲና ጸሐፊ ተውኔት መንግስቱ ለማን ህይወትና ስራዎች ያዘሉ ወጎች የምንፈትሽበት ነውና አይጠገቤ ታሪኮቻቸው ለዛ ያላቸው የማይዘነጉ ወጎች የስነ ግጥም አጻጻፍ ዘይቤ ገጠመኞችና ዶክተር ፈቃዳ አዘዘ የስነ ጽሁፉ ሰውን አሳቢው መንግስቱ ነው የሚሏቸው ያስተሳሰባቸውንም ጥልቀትና ቀላል አቀራረብ በጣም የተራራቁም ይመስሉ ነገሮች አንድ ቦታ የሚያመጣ ዝንባሌ እስከምታውቁት ድረስ እንፈትሻለን። አለማየሁ በቅርቡ ነው ከኢትዮጵያ የመጣው። ስራዎቻቸውንም ለህትመት ለማብቃት ስራዎቻቸውንም ህይወታቸውንም ለመቃኘት እድል ከነበራቸው ሰዎች ውስጥም ነህ። ወዲሁም ተማሪያቸው ነህ። የበቀደሙ በስርዓት ላይ ተገኝተሃልና እስኪ ከባዱን ጥያቄ ላስቀድም። መንግስቱ ለማ ማን ናቸው? አዲስ ለሚያውቃቸው ሰው እንዴት ይወቃቸው?
አመሰግናለሁ። እኔም አሉላ መንግስቱ ለማ እኛ ብዬ ነው የምንላቸው። ያው የእሳቸው ተማሪዎች አብይ መንግስቱ ነው የምንላቸው በግልጽ እና እሳቸውም ቅር አይላቸው። አብይ መንግስቱ በእውነቱ እንደ መምህር ጥሩ መምህር ናቸው። ከቅርቡ ለመጀመር ማለት ነው እና የእሳቸው ክፍል በጣም የሚናፍቅ ነበረ። ሲያስተምሩ በቀልም በጨዋታም ነው። ሁለተኛ ብዙ ያነበቡ ሰው ስለሆኑ የፈለግከውን ምሳሌ ሆን ጥያቄ ብታቀርብላቸው በምሳሌ እያመጡ ያስረድኋል፣ በዘመን እያመጡ ያስረድኋል። የውጭውን የአውሮፓን ቲያትር የአሜሪካ ያለውን የኢትዮጵያን እና እውቀታቸውን በንባብና ደግሞ እንግሊዝ ሀገር በትምህርት ላይ በነበሩበት ጊዜ ቲያትሮችን በማየት በተለይ በዛን ጊዜ አሁን ኢብሰንን ይወዳሉ፣ በርናርድ ሾውን በጣም ይወዳሉ እና የእነሱን ስራዎች እነሱ ሌክቸር ሲያደርጉ ሁሉ ያዳመጡ ናቸው። እነዚህ ሰዎች በህይወት በነበሩበት ጊዜ ያዩ ናቸው እና በዛ ምክንያት ነው ወደዚህ ወደ ስነ ጽሁፍ ተስበው የመጡትኝ። በልጅነታቸው እንግዲህ ቅኔ መዝረፉ ምኑ የአለቃ ለማ ኃይሉ ልጅ መሆናቸው እንዳለ ሆኖ ትራዲሽናል የሆነውን የኢትዮጵያን የቤተ ክህነት ትምህርት ከማወቅ ተጨማሪ በዘመናዊውም ደግሞ የስነ ጽሁፉ ዝንባሌያቸውን አሳድገው ራሳቸውን ማስተምረው የመጡ ናቸው እና ብዙ ቲያትሮችን ጽፈዋል። በቲያትር መስክ የኮሜዲ የሚባለውን ነገር እንደ ፈርቀዳጅ የሚታዩ ናቸው። ቀደም ባለው ዘመን የነበረው በጣም ሃይማኖታዊ እና ሞራላዊ ስነ ምግባራዊ ነገር የተጫነው ከነበረበት እሳቸው አውጥተው ወደ ማህበራዊ ይዘት ያለው ግን ክሪቲክ ሶሻል ክሪቲክ ያለው አሁን ጠልፎ ፊክሽን ብንወስድ ያላቻ ጋብቻን ብንወስድ የኮሜዲ መመዘኛ ተደርገው የሚታዩ የነበሩ ናቸው። ዛሬም ደስ ያሉ ናቸው። እነዚህን ሁለቱን የደረሱ ናቸው። ሌላ በታሪካችን የተንተረሰው ጸረ ኮሎኒያሊስት ብለው የጻፉት ቲያትርም አላቸው። ቢያነጋትም ታይቷል፣ ሌላ ቦታም ታይቷል ይመስለኛል። ሌሎች ስራዎችን ባለካባና ማለዳባ፣ ሹሚያ እነዚህ ኦሪጂናል ስራዎቻቸው ናቸው። ሌላ ውጭ የተረጎማቸው አዳፕት ያደርጓቸው አሁን እንደ ጠያቂ ጄቢ ፕሪስት የጻፈውን አን ኢንስፔክተር ኮልስ የሚለውን እሱን ጠያቂ ብለው ጋንዲው ጨቡዴ እንዲሁ ከችኸው ግዴ ግዳ ያለኝን ከቶፊቅ አልሐኪም እነዚህ እነዚህን የመሳሰሉ ስራዎችንም ወደ ቲያትር ያመጡ የሰሩ ናቸው። በግጥምም በኩል እንደዚሁ ፈርቀዳጅ የሚባሉ ናቸው። አሁን የግጥም ጉባኤ ባሻሽብር በአሜሪካ ብሎ የጻፏቸው አሉ። ሌላ ከአባታቸው የሰሟቸውን ታሪኮች አሰባሰቡ ታሪኩን በግጥም መልክ የመተረተ ነገር የአባቶች ጨዋታ እንዲህ በጣም ጥሩ ታሪክና ለዛን ሂውመርን የያዘ መጽሐፍ ማሳተመዋል። እነዚህ ስራዎቻቸው ዘመን ተሻጋሪ ስራዎቻቸው ናቸው ማለት ነው የምንችለው። በግጥም ፈርቀዳጅ ምልክ የተለመደውን ዜማ እና የግጥም ስርዓት እንኳን ሰበር አድርገው ወጣ አድርገው የጻፏቸው ምሳሌዎች እናነሳ የምንችላቸው ስራዎች አሉት። ከዚህ ውጭ ደግሞ አሏቸው። ከዚህ ውጭ የትወራ ስራዎች ደግሞ አሏቸው። ለምሳሌ እኛ የተማርንበት የቲያትር ድርሰት እና የመጽሐፍ ብልሃት እንደዚህ የሚል አንድ መጽሐፍ አላቸው። ሌላ ቅድም ካልኩት ተያይዞ አለቃ አምባቆም ቃለወልድ የሚባሉ ሊቅ አሉ። እሳቸው በአማርኛ የጻፉትን እንደገና ወደ እንግሊዝኛ ተርጉመውላቸው ትራዲሽናል ኢትዮጵያን ኤጁኬሽን ኦር ቸርች ኤጁኬሽን ልዩ የሚል በእንግሊዝኛ የታተመ ስራ አለ። ሌሎች እንግዲህ ጥናታዊ ስራቸው አለ፣ የሰሯቸው ስራዎች አሉ። እንደው አንድ በተለይ አማርኛ ግጥም ይዘቱ፣ አይነቱ፣ ስሪቱ ወይም ስርዓቱ እንደዚህ የሚል ከመጀመሪያ ዲግሪ መመረቂያ እስከ ፒኤችዲ ድረስ የሚጠቀስ ስራ አላቸው። ይህም ቦታ ብትሄድ የሚታየው ነገር አለ እና እነዚህን ያበረከቱ ትልቅ ሰው ናቸው። ሌላ የማይረሳው ነገር አባታቸውን ታሪክልኝ ያልሳቸው መጽሐፈ ትዝታ ዘአለቃ ለማሄዱ የሚለውን መጽሐፋቸው አንድን ትውልድ ከሌላ ትውልድ ጋር ያሸጋገሩበት ትልቅ ብሪንች ድልድይ ነው ማለት እችላለሁ። ይሄ ትልቅ ስራ ነው። እንደውም ሪቻርድ ፍራንክስ ደስ ይላሉ ይሄ ነገር ሪል ለምትሉት እናንተ በዛ የተቀረጸ ነበር እና ብዙ ቀሪ ነበራቸው እና ሁለተኛው ቢታተም የሚል ሁሉ ሀሳብ እንደነበር አውቃለሁ። በጣም ትልቅ ስራ ነው እያስባለሁ። ያ ሌላ ይሄ ታሪካቸውን ጀምረው ሳይጨርሱ አለፉ። ግን ደማሙን ብረኛ የተባለው ማለት ነው እሱን አላ መስና ለአርትኦት ሰርቶለት የተመረቀው አለው እና እነዚህ ነዚህ እንግዲህ ብሎ ዋና ዋና ስራዎቻቸው ናቸው እንጂ ከዚህ በላይ ብዙ ይጠቀስላቸው የሚችሉ ስነጽሁፍ ሰው ነበሩ ብዬ እንግዲህ ባስቀምጠው እንዳልከው ከባድ ጥያቄ ሲሆን
ከባድ ጥያቄ ነው በእርግጥም። የማሪ ብዕረኛን ቷን ታሪክ በወጉ ባመጠን ደቂቃዎች ማገባደድ ይገዳል። የደማሙን ብዕረኛ የለቁንም ቅድም በዘረዘራቸው በርካታ ስራዎቻቸው የሚታወቁ በብዙ የኪነ ጥበብ ዘርፎች ውስጥ ተሰሚነት እውቅና ያላቸው እንደመሆናቸው ክብደቱን መገመት ይቻላል። ለራዲዮ እንደሚስማማ ታሪኮቹን በወፍ በረር ጨረፍ ጨረፍ እያረግን ነው። በርሄ ስዩም አንተም ከተማሪዎቻቸው አንዱ ነህ። ለሳቸው ባለ ፍቅር እንደዚያ ዘመን ተማሪ ወዳጆች ሁሉ ለሳቸው ባለ የተበቀ ፍቅር ጭምር ነው የምትታወቀው። ሌሎች ገጠመኞችም እንዳሉ አውቃለሁ ወደ ኋላ ላይ እናነሳለን። እስኪ አንተስ መንግስቱ ለማን እንዴት ነው የምታስታውሳቸው?
አው ጥያቄው አለማየሁ እንዳለው ከባድ ጥያቄ ነው ማለት በጣም የፒኤችዲ ዲዘርቴሽን የሚያንሰው ነገር ነው ለመንግስቱ ለማ ማውራት። ግን እቴ አለምና አለማየሁ ያላነሷቸው ነገሮች ካሉ ለመድገም አስፈላጊ ከሆነ መንግስቱ ለማ ምንድነው ሙሉ በኩል ለሄ የሚባል ፐርሰናሊቲ ያላቸው እኔ እንግዲህ ባሳለፍኩት ህይወቴ ውስጥ ሮል ሞዴል የሚባል ሰው ከሳቸው የተሻለ አላገኘሁም። በኢትዮጵያ ስነ ጽሁፍ ተውኔት እንዲሁም አዋቂዎች የሚባሉ ሰዎች ውስጥ ተውኔቶቻቸውን የተመለከት እንደሆነ ፕሌስ ኦፍ አይዲያስ የሚባሉት ዌል ሜድ ፕሌይ እንደ መንግስቱ ለማ የተካነበት ደራሲ አላቅም። ስለ ግጥሞቻቸውም አለም ያነሳችው ትልቁም ነገር ይሄ የባለቅኔ ላይሰንስ ፖኤቲክ ላይሰንስ የሚባል ነገር ይዘው ሰዋሱን እየጣሱ የሚገጥሟቸው ግጥሞች ቁልጭ ባለመንገድና በጠራ ጨረቃ እንዳሉት በጠራ አማርኛ በግልጽነት መልእክታቸውን የሚያስተላልፉ ግን አለም እንዳለችው በጣም ጥልቀት ያላቸውን ሀሳቦች በጣም ማንም ሰው በሚገባው ቋንቋ ቀጭቋ ባለመንገድ ያቀርባሉ። እንደ ሰው መንግስቱ ለማ ሮል ሞዴል የሚሆኑበት ዋናው ምክንያት የምለው መንግስቱ ለማ ኢንቴግሪቲያቸው ነው። በጣም የማይረሳኝ ነገር መንግስቱ ለማ ፍርሃት አያውቁም። መንግስቱ ለማ ማንንም ለማስደሰት ብለው የማያምንበትን ነገር አይናገሩም። አቋማቸውን ይዘው እስከ መጨረሻ ይጋፈጣሉ። ይሄ ምናልባት ሬር የሆነ ኳሊቲ ይመስለኛል። ክሪቲካል ስለሆኑ ብዙ ሰው ይፈራቸው እንደነበር አውቃለሁ። ግን መንግስቱ ለማ በጣም ልመሰክርላቸው የምፈልገው ነገር በማንም ሰው መሀል ስለ እኩልነት የሚያቀነቅኑ ከልባቸው የሚያምኑ ሰው እንደሆኑ ነው የማውቀው። ለዛም ነው ስራዎቻቸው ላይ ፍሰቱ ቁልጭ ያለ ነው፣ አይደናቀፍም። ግጥማቸውም ይሁን ተውኔታቸውም ይሁን በአጋጣሚ እንግዲህ አለማየሁም ጋር ያላቻ ጋብቻ አብረን ሰርተናል። ጠልፎ በኪሴም እዛ ባህል ማዕከል አንዱን ገጸ ባህሪዎች እየተጫወቼ ነበር። እንግዲህ ከልብ ካለቀሱን ባይገድም እንደሚባለው መንግስቱ ለማ እውነታቸው ስለሚጽፉ የእውነቱን ስለሚጽፉ ፍሎው ያማረላቸው ይሆናል። ብዙ አለመግባባት ማይፈጠርም ባነበባቸው ሰው መሀል እና ለኢትዮጵያ ስነ ጽሁፍ ያበረከቱት አስተዋጽኦ ዝም ብሎ ባጭሩ የሚገለጽ ነገር አይመስለኝም። ሰው ታላቅ ባለውለታችን ናቸው። ለእያንዳንዱ ለሚመጣው ወጣት አሁንም በህይወት ላለው መንግስቱ ለማ ሰውን መፍጠር የሚችል ሰው ነው። እንግዲህ ከዚህ በላይ ላሳጥረው አልችልም።
ግሩም እይታዎቻችሁን በየበኩላችሁ እንድታካፍሉን ጭምር ስለሆነ የሚታወሷችሁን አንኳር አንኳር የምትሏቸውን ነጥቦች አንስታችኋል። እስኪ ሌላኛውን ገጽ ለመመልከት እንሞክር። በባህሪ በጠባይ የተገለጹ ነገሮች አሉ። ከ38 ዓመታት በኋላ 1980 ዓመተ ምህረት ከዚህ ዓለም በሞት የተለዩት ብዕረኛ የትም መድረክ ላይ በተነሳ ጊዜ የሥራዎቻቸው ቱባነት ብቻ ሳይሆን ዘመን ተሻግረው ዛሬም ትርጉም የሚሰጡ ታላላቅ ሥራዎች መሆናቸው ብቻ ሳይሆን በገዛ ጠባያቸው የተንጸባረቁትም አሁን በርሄ እንዳነሳሳቸው ጠባያቸውም የተለየ መሆንም ብዙም ይነገራል። ቀደም አለማየው እና ዓለም የገለጻቸው የቀልዳ ቀልድ ለዛዎቻቸው ቦታ አላቸው፣ ትልቅ ስፍራ ይሰጣዋል። ስላቅ በራስ መቀለድ ወይም መሳቅን ጨምሮ ሸንቆጥ የሚያደርጉ ወረፍ የሚያደርጉባቸው አባባሎችም ይነሳሉና እስኪ ከለዛው እናቋድስ። በመድረኩም አንስታችሁታል፣ ዓለም አንቺ ጀምሪልን። ተራም መጠበቅ ላይ ያስፈልጋችሁ ይችላል የምታስታውሷቸውን ለየት ያሉ ጠባዮች የታየባቸውን ገጠመኞቻቸውን ጨምራችሁ ባንቺን ጀምር ዓለም።
ጥሩ ነው፣ ሁለቱም ጥሩ አርገው አቅርበዋቸዋል። በርሄ ፍርሃት የለባቸውም ከሚለው ባህሪያቸው መነሻ አላደርግ። ምክንያቱም ምንድን ነው ሰዎች ለምን ይፈራሉ ምድር ላይ ብለን ስንጠይቅ፣ ሰዎች በራሳቸው መተማመን ሳይኖር ሲቀር ሰዎች በምድር ላይ የሰውኛ ህይወታቸውን የማሟላ ነገር እንደሚነፈሙ ሲገባቸው፣ ማለትም ወይ ከስልጣን መወገድ ወይ በምድር ላይ የምትፈልገውን ቁሳዊ ህይወት ግድ የሚሰጥህ ስትሆን ነው ፍርሃቶች የሚጸነሱት። እነዚህ ነገሮች ናቸው የሌሉት እንግዲህ እሳቸው ጋር። ለዚህ ነው ፍርሃታቸው የሚወገደው። ውስጣቸው የኢትዮጵያን የባህልና ሃይማኖት መሰረት ያደረገ ትምህርት አላቸው። በዛ በራሳቸው እምነት አለ። ከዛ በኋላ ደግሞ እንደተባለው ሌላ ትምህርት ይማሩ እንጂ ህይወታቸውን ሙሉ በማንበብ ያዳበሩት የራሳቸው የጥበብ እውቀት አለ። ያ በመሆኑ ነው ከሌሎች ጋር ሲሟገቱ ፍርሃት የሌላቸው። እንግዲህ ጋሽ መንግስቱን እኔ በህይወት እንደ ተዋናይ ሆኜ ተማሪ ሆኜ ብሔራዊ ቲያትር ሆኜ ነው ማውቃቸው። አገፍቅር እንደውም እያለሁ አላውቃቸውም፣ ግን ብሔራዊ ቲያትር ሆኜ ሳቅ እኛ የጸጋዬ ልጆች ተብለን ነው የምንጠራው። ከጋይ ጸጋዬ ጋር ነው የምንታወቀው። መቃይ ጸጋዬነት ነው የምንፈረጀው። የእሳቸው ቲያትሮች ግን ሲመጡ ሰሩ አያቸዋለሁ። እነ ባለካባና ባለዳባንም ከታተል አይ ነበር ከጋሽ ተፈሪ ጋራ። ተፈሪም በጣም ወደው አክተርና አዘጋጅ ነበር በወቅቱ ከውጭ መጥቶ። እሱም እንደዚሁ ዘመናዊ የሆነ የቲያትር መሆን ነበር። ከዛ ውጪ እኛ ጋር እነዚህን ሹሚያ መነጠያቂን በሚሰሩበት ሰዓቶች በሙሉ በጣም በቅርብ አይና እከታተላለሁ። እና አስቂኝነታቸው ይሄ በቀልድ በማዋዛት ሌላው ቢለው የሚያስቆጣ ነገርን እኮ ነው ጋሽ መንግስቱ እንድንስቅበት ያደረጉን እንጂ እኮ ያስቆጣል። እሳቸው የሚሏቸው ነገሮች ስናዳምጠው ቀላል አይደለም። ሌላውን የሚሉበት ነገር ይሄ እንዲህ ሰደበኝ ብሎ የሚያጣላ ነው የሚሉት፣ ግን እሳቸው ሲሉት እስከ ዛሬ ድረስ ስንስቅበት ነው የምንኖረው። በዛ መልክ ነው የሚያቀርቡት። የእሳቸው የማዋዛት ጉልበታቸው በጣም በሚጣፍጥ መልክ ነው የሚሰሯቸው። እንግዲህ አንድ ሁለት ሶስቱን እኔ እልና አለማየሁም ብዙ አለው አምሹር በርሄም ብዙ ልምዶች አሉት። እኔ ሁለት ሶስት ነገሮች ገጥመውኛል። አንዱ የዚህ አረንጓዴው ዘመቻ የአብዮት ወቅት ነው። ወቅቱ አብሬያቸው የስብሰባ ቦታዎች ላይ ሁለት ሶስት ያጋጥሙኛል፣ ከጋሽ አፈወርቅ ጋር፣ ከጋይ ጸጋዬ ጋር። እኔ ደግሞ የሙያ ማህበርም ሊቀመንበር ስለነበርኩ በወቅቱ በየስብሰባው ላይ እገኛለሁ በዛ በድርጅቱ ሳቢያ እና እዛ ላይ ያሉትን ግጭቶችና የአባባል ሁኔታዎች ብዙዎቹን ያየሁት እና ያዳመጥኩት እዛ ነው። በአብዛኛው ደግሞ ተማሪዎቻቸው በትምህርት ቤት አካባቢ ያዩትንና በዝግጅት ውስጥ የሚያዩትን ሊናገሩ ይችላሉ። ስዩም ወልዴ በመሰረቱ ከሶቪየት ህብረት የአርቲስት ሪን ተምሮ መጥቶ የመጀመሪያዎቹን የሙያ ማህበርን ስለማቋቋምና ስለመመስረት በጣም የረዳን ምሁር ነበር። የተውኔት ሙያ ማህበርንም እሱ ነው መጀመሪያ እንደውም እንደ ሊቀመንበር ጀምሮ በኋላ ላይ እኔ መምራት የቀጠልኩት። እሱም ወደ ስዕሉ እና ወደ እንትኑ አይደለም እና የማስታውሰው እሱ ባለስልጣን ሆኖ በኃላፊነት በተቀመጠበት ጊዜ በኢትዮጵያ እዚህ የአረንጓዴ ምርት ዘመቻ የሚባል ነገር መጥቶ ደራሲዎችን፣ ሰዓሊዎችን፣ ሁሉንም የጥበብ ሰው በመሰብሰብ ይህንን የአረንጓዴ ምርት ዘመቻ መቀስቀስ አለብን፣ ህዝቡ እንዲገባው ማድረግ አለብን፣ እንዲሳተፍ በጉልበት በገንዘብ ምንም መንግስት በሚል እንደ ዘመቻ እንዲጻፍ ሲያዝ መመሪያ ይሰጣል። እና እሳቸው ጽሁፍ እኮ እንደው እንዲህ በመመሪያ እንደው በትዕዛዝ የሚደረግ ነገር አይደለም ጓድ ስዩም ይሉታል። እና እሱ እንደ መቆጣት አለ እና አይ እንግዲህ ጋሽ መንግስቱ ጓድ መንግስቱ ነው ያለ የሚባለው ያው ጓድ መንግስቱ ነግሬዎታለሁ፣ ይሄ ነገር መደረግ አለበት መደረግ አለበት፣ ይሄ መመሪያ ነው ብሎ ተቆጥቶ ትዕዛዝ እንደማስተላለፍ ድምፁን አጠንክሮ ሲነግራቸው፣ እንግዲህ አሉ አንተ መንግስቱ አልጻፈም ብለህ አንድ ባለ ሳንጃ አብዮት ጠባቂ ወይ ወታደር ብታዝብኝ ያ ሰው ሳንጃውን ቂቴ ውስጥ ከቶ ቢያሳምመኝ እምጽፈው ሳንጃውኔን እንዴት እንደወጋ እኔም እንዴት እንዳመመኝ ነው እንጂ ስለ አረንጓዴው ዘመቻ ሊሆን አይችልም ብለው አስቂኝ ነገር ነው። እነዚህ ነገሮች ሲያልፉ ያስቃሉ። ነገር ግን ከድፍረታቸው ጋር ወቅቱ ከነበረው ፍራቻ ውጪ መሆናቸውን የሚያመለክተው ቀደም ሲል የዘረዘርኳቸው የስልጣን ጉጉት አልነበራቸውም። ከዚህ ቦታ ብነሳ ይሄ ባይሰጠኝ ይሄ ብነጠቅ የሚሉ ሰዋል። በህይወታቸውን ይህንኑ ህይወት አሳይተው ነው ያለፉት። እስከ መጨረሻው ምንም አይነት ሌላ ትርፍ ፍላጎት አልነበራቸውም እና ያ ነው ለድፍረታቸው መነሻ የሆነው ባይነኝ። እና በጣም ቃፍን ታሪክ ነበራቸው። በወቅቱ
ብዙ ቦታዎች የሚወስዱ ይመስለኛል ትውስታዎቹ። በዚያን ዘመን በመድረኩም እነኚህ ስራዎች በቀረቡባቸው ጊዜ የሚያነጋግሩትን በሳቅ በለዛ የሚወስዱትን ያህል ዛሬም አቅማቸው ይታያል። ደርሄ፣ የትምህርት ቤት ዘመንም ኋላም ሊሆን ይችላል የመድረክ፣ በአንተስ በኩል የትኞቹ ቀልዶቻቸው ወይም ለቀልድ የቀረቡ ቁም ነገሮቻቸው ይታወሰዋል? አድማጮች፣ ወጋችን ይቀጥላል አላበቃም። ለአሁኑ ግን እንግዶቼን ዓለም ፀሐይ ወዳጆን፣ አለማየሁ ገብረ ሕይወትንና በርሄ ስዩምን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።